ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይሄም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን፣ ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያን እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብሮ የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል ብለን እናምናለን። ተጫውቷልም።
የጠቅላይ ሚኒስትር አብይ አህመድ የፕሬስ ኃላፊ ቢለኔ ስዩም ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ኢህአዴግ በወጥነትና በአምባገነናዊነት ያዋቀራቸው የመስተዳድሮች አከላለሎች ዛሬ ለተፈጠረው የመለያየት ስሜትና ግጭቶች ዋነኛ ምክንያቶች ናቸው ሲሉ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። የዚህንም ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን።
ከዜናው መካከል አንዱ አሁን አሉላ አንተ ያነበብከው ነው እና ይሄ ፓርቲ መንግስት ለዚህ ችግር አፋጣኝ መፍትሄ እንደሚፈልግም አሳስቧል። የጣናን ሐይቅ ከእምቦጭ ለመታደግ የአማራ ክልል መስተዳደር አቶ ገዱ አንዳርጋቸው ጥረት እንደሚደረግ ገለጡ። ዓለም አቀፍ የኤድስ ቀን ነገ ይከበራል። 30ኛው ዓመት
አርብ ህዳር 21 2011 ዓ.ም። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን፣ አቀናባሪያችን ንጉሱ ታምሬ፣ እንዲሁም የስርጭት መሐንዲሱ ጋር አብረን እስከ ምሽቱ 4 ሰዓት እንቆያለን።
አሁን የሰዓቱን የዓለም ዜና።
ኢህአደግ በሕገ ወጥነትና በአምባገነናዊነት ያዋቀራቸው የአስተዳደር አከላለሎች ዛሬ ለተፈጠረው የመለያየት ስሜትና ግጭት ዋነኛ ምክንያቶች ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። መንግሥት ለዚህ ችግር አፋጣኝ መፍትሄ እንዲፈልግም አሳስቧል። ሕዝቡ በበኩሉ ለተፈጠሩ ችግሮች ዘላቂ መፍትሄ በትዕግሥትና በሕግ አግባብ እንዲታገልም ጥሪ ቀርቦለታል።
በመጽሔቱ በዚህ ላይ ዝርዝር እናቀርባለን። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች ሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ በእነኚህ ቦታዎች ታስሮ የነበረ ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ የነበረው ወጣት ምንም በማያውቀው ጉዳይ ወደ ቦታዎቹ ተወስዶ እንደተሰቃየም ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ 2 ወር መቆጠሩንም ገልጧል። ከእስር በመለቀቁ ደስታ እንደተሰማው አመልክቶ ትልቁ ደስታው ግን በትክክለኛ ፍትህ እንደሚጠብቅ ነው የነገረው። ቆየት ብሎ ዝርዝር ይኖረናል። በዚህም ላይ
የጣናን ሐይቅ ከተጋረጠበት የእምቦጭ አደጋ እንታደገዋለን ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ገለጡ። የአዋሽ ባንክ 10 ሚሊዮን፣ የአማራ ብድርና ቁጠባ ተቋም 2 ሚሊዮን ብር ለእምቦጭ አረም ማስወገጃ ማሽን መግዣ የሚሆን ድጋፍ አድርገዋል። አስቴር ምስጋናው ከባህር ዳር በላከችልን ዘገባ ማብራሪያ ታክሎበታል።
በጣና ሐይቅ ላይ የእምቦጭ አረም ከተከሰተ 6 ዓመታትን አስቆጥሯል። ቀን ቀንን እየወለደ ሲመጣ ሐይቁ ሐይቅ ሆኖ ከመታየት ይልቅ ጥቅጥቅ ያለ ደን ሆኖ አረፈው። የጉዳቱ መጠን መቼ ብቻ ሆነ? በሐይቁ ዙሪያ እንጀራችንን አብስለን ለምንኖር ወጣቶች አካባቢያችንን ጥለን ለመሰደድ ምክንያት ሆነን እንጂ ይላሉ በሐይቁ ዙሪያ የሚኖሩ ወጣቶች።
አንድ ወጣት አሁን የደቃቀ ኩታራን ያለ እንጂ አንድ ወጣት የእኛ ጋር የለም። በሸቀን ሄደ አሁን ወጣት የለም። በጣም የለም። ይህ ሰው ተዘጋ ወደዚህ የለም።
ለእምቦጭ አረም ማስወገጃ ከሀገር ውስጥም ሆነ ከውጭ ሀገር ከሚኖሩ ኢትዮጵያውያን እስካሁን ከ42 ሚሊዮን ብር በላይ ተሰብስቧል። ምንም እንኳን ስራ ላይ ባይውልም ትላንት ደግሞ የአዋሽ ኢንተርናሽናል ባንክ ለአረሙ ማስወገጃ ማሽን ግዢ የሚውል የ10 ሚሊዮን ብር፣ የአማራ ብድርና ቁጠባ ተቋም ደግሞ የ2 ሚሊዮን ብር ድጋፍ አድርገዋል። የተቋሙ ኃላፊዎች ገንዘቡን ያስረከቡት ለክልሉ ርዕሰ መስተዳደር ለአቶ ገዱ አንዳርጋቸው ሲሆን አቶ ገዱ ካመሰገኑ በኋላ የተናገሩት ነገር ቢኖር የጣና ሐይቅ የኢትዮጵያና የአፍሪካ ብቻ ሳይሆን የዓለም ሀብት ነው። በጣም ስናቀርበው ደግሞ የታሪካችን፣ የቅርሳችን፣ የውሃ ምንጫችን መሰረት ነው። ከተጋረጠበት አደጋ ተረባርበን እንታደገዋለን ብለዋል።
ጣና ሐይቅ ብዙ የሀገራችን ታሪክን የያዙ መጻሕፍት፣ ቅርሶች፣ ገዳማት፣ አብያተ ክርስቲያኖች የሚገኙበትና ከትልቅ የውሃ አካል ከመሆኑን ባሻገር ታሪካችን ክብራችንም ኩራታችንም ጭምር ስለሆነ ይሄንን ሃይቅ ተንከባክቦና ጠብቆ ለመጪው ትውልድ ከልማት አጋዥነት ባሻገር ማህበራዊ ኃላፊነታችንን መወጣት አለብን ብላችሁ ያደረጋችሁት ትልቅ አራያነት ያለው ስራ ነውና ይሄ ገንዘባችሁ በትክክል ጣራ ላይ የተደቀነውን አደጋ ለመከላከል በሚደረገው ጥረት ውስጥ ትልቅ አስተዋጽኦ የሚያደርግ ነውና ያንን በስራ ላይ አውለን እናሳያችኋለን፣ እናንተም ትኮራላችሁ።
የአዋሽ ባንክ ዋና ስራ አስፈጻሚ አቶ ጻሃይ ሽፈራው በበኩላቸው ባንካችን ማህበራዊ ኃላፊነቱን ከእንቦጭ ጸዳ ጣናን በማየት ይወጣል ይላሉ።
ከእንቦጭ ነጻ የሆነ ጣናንም የምናይበት ጊዜ ሩቅ አይሆንም።
የአማራ ብድርና ቁጠባ ተቋም ለአረሙ ማስወገጃ ከለገሰው 2 ሚሊዮን ብር በተጨማሪ የላሊበላ ውቅር አብያተ ክርስቲያናትን ለመጠገን የሚያስችል የ2 ሚሊዮን ብር ድጋፍ ማድረጉን የተቋሙ ስራ አስኪያጅ አቶ መኮንን የለውም ወሰን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ካለፉት 30 አመታት ወዲህ ተከታዩ ዘገባ ወይም ተከታዩ ዜና ካለፉት 30 አመታት ወዲህ ኤድስን በመዋጋት በኩል ብዙ መሻሻሎች ታይተዋል። ይሁንና ነገ 30ኛው የዓለም ኤድስ ቀን በሚታሰብበት በአሁኑ ወቅትም ሰዎች በህመሙ መሞታቸው ቀጥሏል። በየቀኑ በቫይረሱ የሚጋለጡ ሰዎች አሉ። ይሁንና የአሜሪካ ድምጽ ራዲዮ ዘጋቢ ካሮል ፒርሰን ዘገባ እንደሚያመለክተው በአሁኑ ወቅት የኤድስን ቫይረስ ለማቆም የምንችልባቸው መሳሪያዎች አሉ። ታዲያ ለምን አላጠፋ ነውም የሚል ጥያቄ ታቀርባለች። አዳነች ፍሳዬ ዝርዝሩ ይዛለች።
ፍርሃት፣ መገለልና አለማወቅ። ኤድስ በሽታ እስካሁን ያልጠፋው በእነዚህ ሶስት ነገሮች ምክንያት መሆኑን የዓለም የጤና ድርጅት አስገንዝቧል። በአሁኑ ወቅት ሐኪሞች ኤድስን የሚያስከትለው ኤችአይቪን ማከም ይችላሉና ተገቢ ሕክምና ከተደረገ በኤድስ ምክንያት የሚሞት ሰው አይኖርም። ቫይረሱ ያለባቸው ሰዎችም ለሌላ ሊያስተላልፉ አይችሉም። አስቀድሞ መከላከያ ከተደረገም በቫይረሱ የሚያዝ አይኖርም። በዋሽንግተን ዩኒቨርሲቲ የኤችአይቪ ጠቢብ ዶክተር ጃርድ ቢትን እነዚህ ሁሉ መሳሪያዎች እያሉን በሽታውን ወደ ማጥፋት አልተጠጋንም ይላሉ።
Because the ability to deliver those at the scale
ምክንያቱም ኤችአይቪን ለማጥፋት የሚያስችሉ ብቃቶች ያሉ መሆን ያለበት ደረጃ ላይ እንኳን አልተጠጋንም።
አሁንም ቢሆን በኤድስ ምክንያት በየአመቱ ወደ 1 ሚሊዮን የሚጠጉ ሰዎች እየሞቱ ናቸው። ሳንዲያጎ ባለው የካሊፎርኒያ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ስቲፈኒ ስትራትዲ ከትልቆቹ ተግዳሮቶች አንዱ ብዙውን ጊዜ ኤችአይቪ የሚያጠቃው በዓለም ዙሪያ ያሉትን የተገለሉ ማህበረሰቦችን መሆኑ ነው ይላሉ።
በዓለም ዙሪያ ተገቢ ሕክምና አቅራቦት የማያገኙ ማህበረሰቦች አሉ። እነዚህ ሰዎችም ሱስ አስያዥ እጽ የሚዋጉትና በወሲብ ንግድ የተሰማሩ ይገኙባቸዋል።
ተገቢ ሕክምና አገልግሎት የማያገኙት በወንዶች መካከል ወሲብ የሚፈጽሙ፣ ጾታቸውን የቀየሩ፣ እስረኞችና ከነሱ ጋር የወሲብ ግንኙነት ያላቸው ሰዎች ይገኙባቸዋል። ማደሪያና ምግብ የማያገኙ ሰዎችን የሚያሳስበው ኤችአይቪ ሳይሆን የዕለት ምግባቸውን ነው ብለዋል ፕሮፌሰር ስትራዲ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የካናዳ የሜክሲኮና የዩናይትድ ስቴትስ መሪዎች በዛሬው ዕለት አዲስ የሰሜን አሜሪካ የንግድ ትብብር መፈራረማቸው ተሰማ። ሦስቱ ማለትም የካናዳው ጀስቲን ትሩዶ፣ የሜክሲኮው ኤንሪክ ፔና ኔቶ እና የዩናይትድ ስቴትሱ ዶናልድ ትራምፕ ናቸው። የጂ20 ጉባኤ ከመካሄዱ በፊት አርጀንቲና ውስጥ ስምምነቱን በፊርማቸው ያጸኑት። ይህ በኦፊሴል ዩኤስ ሜክሲኮ ካናዳ በመባል የሚታወቀው ስምምነት የሦስቱም አገሮች የሕግ ባለሙያዎች እንደገለጡት ጥቂት ጊዜ ይወስድበታል። ስምምነቱ በሦስቱም አገሮች ዓመታዊ ንግድ ላይ $1.2 ቢሊዮን ድጋፍ እንደሚኖረውም ተመልክቷል።
የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ የዋሽንግተን ፖስቱን ጋዜጣ ዘጋቢ ጃማል ካሾጊን ግድያ አስመልክቶ በአርጀንቲናው የጂ 20 ጉባኤ ላይ የሳውዲ አረቢያውን አልጋ ወራሽ ልዑል መሐመድ ቢን ሳልማንን እንደሚያነጋግሯቸው አስታወቁ። ጠቅላይ ሚኒስትሯ ወደ ቦነስ አይረስ በሚያደርጉት የአውሮፕላን ጉዞ ነው ይህን ያሉት። የእንግሊዝ መንግስት ጉዳዩ የቱን ያህል ግልጽ የሆነ ምርመራ እንደተደረገበት ማወቅ እንደሚፈልግና በግድያው ተጠያቂ የሆኑትም ለፍርድ መቅረብ እንዳለባቸው ያምናል ሲሉ ተናግረዋል። ታዋቂው የእንግሊዝ ጋዜጣ The Guardian የጠቅላይ ሚኒስትር ሜይ እና የሳውዲ አልጋወራሽ ሳልማንን የመገናኘት አለመገናኘት ጉዳይ አላረጋገጠም። ሆኖም ሁለቱ በጂ 20 ጉባኤ ላይ የመገናኘት ቀጠሮ እንዳላቸው ተሰምቷል። አድማጮች፣ የሰዓቱ ዜና እዚህ ላይ አበቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራም በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። አሁን
ሰሞኑን በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት የተካሄደው የፓርቲዎች ውይይት በምርጫ ቦርድ መሪነት እንደሚቀጥል የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኒ ስዩም ዛሬ ለጋዜጠኞች እንዳሉት ውይይቱ ከፍተኛ ፋይዳ ይኖረዋል። የሕግ የበላይነትን ማስከበር መንግስት እየወሰዳቸው ያሉ ማሻሻያ እርምጃዎችን ወሳኝ አካል መሆኑን የገለጹት የፕሬስ ኃላፊዋ ከዚህ ውጪ የሚንቀሳቀሱት እንደማይታገስም ተናግረዋል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
በተለየ አደረጃጀትና በተሻለ ስፋት ከመገናኛ ብዙሃን ጋር ለመስራት እየተንቀሳቀሰ ያለው የጠቅላይ ሚኒስትር ጽህፈት ቤት ለአዲሱ አደረጃጀት ሁለተኛ የሆነውን መግለጫ ነው በዛሬው ዕለት የሰጠው። የተጋበዙትም የአሜሪካ ድምጽን ጨምሮ በጽህፈት ቤቱ ቋሚ ወኪልና መቀመጫ እንዲኖራቸው የተመረጡ 50 የመገናኛ ብዙሃን ናቸው። እነዚህ የመገናኛ ብዙሃን የላኳቸው ወኪሎች ያሉበት የጠቅላይ ሚኒስትር ጽህፈት ቤት ዘጋቢዎች ቡድን እየተቋቋመ መሆኑን ይፋ ተደርጓል። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም 50ዎቹ የመገናኛ ብዙሃን ከተመረጡባቸው መስፈርቶች የተወሰኑትን አብራርተዋል።
በኢትዮጵያ ብሮድካስት ባለስልጣን ተመዝግበው ፍቃድ የወሰዱና በስራ ላይ የመንግስትና የግል ቴሌቪዥን ሬዲዮ የዜና አገልግሎትና የህትመት መገናኛ ብዙሃን ሆነው የሚሰሩ ነው። ሁለተኛው የፖለቲካ የኢኮኖሚና ማህበራዊ ጉዳዮችን በዋነኝነት ተመዝግበው እዚህ ላይ ተኩረው የሚሰሩ ናቸው። ሶስተኛ ዜና ዋናው ተኮራቸው ስራቸው ዜና ላይ መሆኑን የዜና ትንታኔ እና ወቅታዊ ጉዳዮች ላይ ያተኮሩ ሲሆኑ በጋዜጣ ስርጭት ደግሞ በህትመት ላይ ተሰማሩት ደግሞ ቢያንስ 5000 ኮፒ ያላቸውና አንድ አመት ስራ ላይ ያሉ ብለን ነበር ያወጣ ነው። አንድ አመት እንኳን ስራ ላይ ያልዋሉ ደግሞ ከሆኑ ቢያንስ እንኳን 8000 ኮፒ ስርጭት ላይ ያላቸው ህትመቶች ብለን ያወጣ ነው። የውጭ ሀገር ብዙሃን መገናኛ ተቋማት እንደሞ ስንመርጥ አንደኛው መስፈርት ያደረግነው የነበረው ዓለም አቀፋዊና አህጉራዊ ትኩረት እና ተደራሽነት ያላቸው ማለት ነው። በዓለም አቀፍና በአህጉሩ ላይ በአፍሪካ ላይ ትኩረት ያደረጉ የተገኙ መረጃዎችን ደግሞ በፍጥነትና በጊዜው ለማድረስ በቴክኖሎጂምና በተለያዩ በሰው ኃይል አቅም ያላቸው ናቸው። ይሄም ለሀገር ውስጥም ለውጭ ሀገርም ጋዜጠኞችና የመገናኛ ብዙሃንም ይሄኛውን መስፈርት እንጠቀምንበት። ከዛ ለበመጨረሻ ደግሞ በተለያዩ ሀገራዊና ዓለም አቀፋዊ ቋንቋዎች የሚያሰራጩ የሚል መስፈርት ተጠቅመን ነው እነዚህ 50ዎቹ ላይ ልንደርስ እንቻል ነው ማለት ነው።
የፕሬስ ኃላፊ ቢለኔ ስዩም በዚህ መግለጫ በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከተፎካካሪ ፓርቲዎች ጋር ያደረጉት ውይይት አንዱ ነበር። ውይይቱ የአገሪቱን የፖለቲካ ባህል ትርክት ከመቀየር አንጻር ወሳኝ ምዕራፍ ነው ብለዋል። የፕሬስ ኃላፊዋ ከፍተኛ ፋይዳ እንዳለው ማብራርተዋል።
ዲሞክራታይዜሽን ላይ ከምናተኩረው ስራዎች ጋር ተያይዞ በጣም የጎላ ሚና የተጫወተ ስብሰባ ነበረ። ሁሉንም የተመዘገቡ የፖለቲካ ድርጅቶች ያካተተ ነበረ። አገር ውስጥ ያሉ ግን ከውጭ አገርም ደግሞ ተጋብዘው የመጡ ገና ያልተመዘገቡ የፖለቲካ ድርጅቶችንም ያካተተ ስብሰባ ነበረ። ይሄም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን፣ ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያን እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብሮ የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል ብለን እናምናለን፣ ተጫውቷልም። በሶስተኛ ለፖለቲካ ምህዳሩ መስፋት አሁን ባለፉት ጥቂት ወራቶች ጋር ከተደረገው የፖለቲካ ምህዳሩን ከማስፋት ጋር ተያይዞ የተጀመሩትን ስራዎችም ያጠናክራል። እንደዚህ አይነት ውይይት የተቀራረበ ግንኙነት እያደረጉ ከተፎካካሪ ፓርቲዎች ጋር ያለውንም ባህል በመቀየር እና አሁንም ቀደም እንደጠቀስኩት ለተጀመሩት የዲሞክራታይዜሽን ሂደቶችም አጋዥ ሆኖ ይሰራልና ያግዛል። ይሄም ውይይት መድረክ አንድ የመጀመሪያው ነበር እንግዲህ ባለፈው ማክሰኞ ያደረግነው ግን በዚህ ላይ አቆማል ማለት አይደለም። በዋንኛነት ስራውን ከዚህ በኋላ የሚመራው የሚሆነው የኢትዮጵያ ምርጫ ቦርድ ነው የሚሆነው። እንደዚህ አይነት መድረኮችን ቀጥሎ ሁሉንም ፓርቲዎችን የሚያመጣ ሁሉም ተፎካካሪ የፖለቲካ ቡድኖችን የሚያመጣ ያወያያልና ይሄም ውይይት ወደ ተሻለ መቀናጀትና ወደሚቀጥለው ደግሞ ምርጫ በሚገባበት ሰዓት ጊዜ ምንድናቸው መቀየር ያለባቸው ከዛ በፊት የሚሉትን ነገሮች እንዲያወያይ መድረክ ነው የሚሆነው ማለት ነው።
በአገሪቱ የተለያዩ አካባቢዎች ያለውን የጸጥታ ችግር በተመለከተ ለተነሳ ጥያቄም መንግስት በጉዳዩ ላይ እየሰራ መሆኑን አመልክተዋል። የህግ በላይነትን ማስከበር በአገሪቱ እየተወሰዱ ካሉ የማሻሻያ እርምጃዎች ጋር ተያይዞ እንደሚታይም ነው በእንግሊዝኛ በሰጡት ማብራሪያ የተከሰቱት።
There are elements who might not necessarily be working within the confines of the rule of law and government has got a strong position on this.
በህግ የበላይነት ማዕቀፍ ውስጥ የማይንቀሳቀሱ አካላት ሊኖሩ ይችላሉ። መንግስት ከዚህ አንጻር ያለው አቋም ጠንካራ ነው። በሂደትም ችግሮቹን ሊፈታቸው የሞከረ ነው። ነገር ግን ከህግ የበላይነት ባፈነገጠ መንገድ የሚንቀሳቀሱትን በተመለከተ ጠንካራ አቋም አለው። በተለይም ቀደም ሲል የተጠቀስኳቸው የፖለቲካ ፓርቲዎች ሁሉ የሐሳብ ትግል እንጂ የጦር መሳሪያ ትግል እንደማያካሂዱ በመስማማት ከመምጣታቸው ጋር እናም ከዚህ ውጪ የሚንቀሳቀሱ ካሉ መንግስት ጠንካራ እርምጃ ይወስዳል። ምክንያቱም የህግ የበላይነት መንግስት እየወሰዳቸው ያሉ የማሻሻያ እርምጃዎች ወሳኝ አካል ነው ነው ያሉት። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ቢለኔ ስዩም በአማርኛና በእንግሊዝኛ በሰጧቸው መግለጫዎች ከጋዜጠኞች ለተነሱ ሌሎች ጥያቄዎችም እንደዚሁ ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለቀደመ ዘገባው እናመስግን እንጂ በስልኩ መስመር ይዘነዋል። የተከታዩ ዘገባ ይፈልጋልና በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ኢትዮጵያ ለጀመረችው የለውጥ አጀንዳና ለሰላም ሚኒስቴር ተልእኮ ድጋፍ እንደሚሰጡ አስታውቀዋል። በእነኚህና በተለያዩ ጉዳዮች ዙሪያ ከሀገሪቱ ከፍተኛ ባለስልጣናት ጋርም ተገናኝተው ተወያይተዋል። ዛሬ ታዲያ ጉብኝታቸውን ሲያገባድዱ ወደሚቀጥለው ጉዟቸው ከመሄዳቸው በፊት ለጋዜጠኞች መግለጫ ሰጥተው ነበር። እስክንድር ፍሬው ተከታትሎታል። እስክንድር እንደምን አመሸ?
እንደምን አመሻችሁ አሉላና አዲሱም።
ቀዳሚውን ጥያቄ ልወርውር። ይሄን ጋዜጣዊ ጉባኤ ተከታትለሃል። የኢትዮጵያን አጠቃላይ ሁኔታ ተጨባጭ ሁኔታ የገመገሙበትን አልፎ አልፎ የሰማናቸው ድምጾች አሉ። በተለይ የኦጋዴን ጉብኝታቸው ወቅት የእስር ቤቶቹን ተመልክተው የገለጿቸው አስተያየቶች ጠንከር ያለ ሀሳቦችን አቅርበዋል። ከጉዳዩም ጋር የተያያዙ እርምጃ የሚጠይቁ ጉዳዮችን ገልጸዋል። አጠቃላዩን የኢትዮጵያ ተጨባጭ ሁኔታ ግን እንደምን ገመገሙት? የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ።
እንግዲህ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ በተለይ በኢትዮጵያ ያለውን ወቅታዊ ሁኔታ የገመገሙት ጠቅላይ ሚኒስትሩ ያደረጉት እያሉ በአድናቆት በመግለጽ ነው። አሉላ፣ ጠቅላይ ሚኒስትሩ በጎረቤት ሀገራት አካባቢ የፈጠሩትን ሰላም በተለይ ከኤርትራ ጋር የፈጠሩትን ያ ደግሞ በራሱ የፈጠረውን ድባብ አንስተዋል። በሀገር ውስጥ ሁኔታን ማድረጋቸውን ተናግረዋል። ከ1978 ጀምሮ በአፍሪካ ሰርቻለሁ። ጠቅላይ ሚኒስትር አብይ አህመድ ስለ ተቃዋሚዎቻቸው የተናገሩት ከፍተኛ አርአያ የሚሆን እንዲሁም ለሌሎችም ማሳያ የሚሆን ነው ብለዋል። እንግዲህ ፈጣን ለውጦች ተከስተዋል። የፖለቲካ ምህዳሩን በከፍተኛ ሁኔታ አሳክተዋል። እድሎችም ከኤ እስከ ዜድ ተከስተዋል ነው ያሉት። አሉላ ይህንን ሲያብራሉ በኢትዮጵያ እየተካሄደ ያለውን ለውጥ ዓለም እየደገፈው መሆኑንም ተናግረዋል። እስኪ እናዳምጣቸው።
The entire international community is very energized by what has been happening in Ethiopia. I had opportunity to meet with like-minded friends in Washington and in their capitals and I can say that the entire international community is very
Iskender
እንግዲህ አሉላ ዓለም አቀፉ ማህበረሰብ በሙሉ በኢትዮጵያ የሆነ ባለው ነገር ተነቃቅቷል። በዋሽንግተንና በሌሎችም ዋና ከተሞች ያሉ ወዳጆች ጋር የመገናኘት እድል ነበረኝ። ዓለም አቀፉ ማህበረሰብ በሙሉ ተደስተዋል። መደገፍን ይፈልጋል። እየተካሄደ ያለው ነገር ምንድነው? ማን በምን ዘርፍ ማገዝ እንደሚችል መመልከትና መመካከር ነው ሲሉ ነው ቀደም ሲል እየሰማናቸው ቲቦርናይም እና በኢትዮጵያ እየተካሄደ ባለው ለውጥ መደፋቸውን በአጠቃላይ ነጋዴዎች ጋር የገለጹት አሉና።
እስክንድር እኒሁ ባለስልጣን ቲቦርናጅ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር በጠቅላይ ሚኒስትር አብይ አህመድ ከሚመራው የኢትዮጵያ መንግስት ጋር አንዳች ያደረጉት ስምምነት አለ?
እንግዲህ አዲሱ የጉብኝታቸው ዓላማ በአካል በመምጣት ምን እንደተለወጠ ማየትና ከኢትዮጵያ መንግስት ጋር መነጋገር መሆኑን ገልጸዋል። እናም በስምምነት ደረጃ ወይም በዚያ ደረጃ የሚገለጽ ነገር እንደሌለ ነው የተናገሩት። ከዚህ አንጻር ለምሳሌ አዲሱ በሙስናና በሰብአዊ መብት ጥሰት ተጠርጥረው የታሰሩ ወይም እየተፈለጉ ያሉ የኢትዮጵያ ባለስልጣናት ጉዳይ ትናንት በጥያቄ መልክ ተነስቶላቸው ነበረ። ዩናይትድ ስቴትስ በሀገሯ የሚገኙ እነዚህን ሰዎች ሀብትና ገንዘብ እንድታግድ ከኢትዮጵያ መንግስት ጥያቄ ቀርቦላቸዋል በሚል ነው እንግዲህ ጥያቄውን አንስቼላቸው የነበረው። ምክንያቱም ከዚህ አንጻር የሚወጡ ያልተረጋገጡ ዘገባዎች አሉ። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ሲናገሩ ከኢትዮጵያ ውጭ የወጣውን ሀብት ለመመለስ ከተለያዩ ሀገራት ጋር እየተነጋገሩ መሆኑን ገልጸው ነበር። አንዳንዶቹ ሀገራት ይተባበራሉ፣ አንዳንዶቹ ይቸገራሉ የሚል አገላለጽ ነበር ጠቅላይ ሚኒስትሩ የተጠቀሙት። እንዲያውም እና የዩናይትድ ስቴትስ አቋም ከዚህ አንጻር ምን እንደሆነ እንዲህ አይነት ጥያቄዎች ቀርበውላት እንደሆነ በሰብአዊ መብት ጥሰት እየተጠረጠሩ እንደዚሁም በከፍተኛ ሙስና የተጠረጠሩ ሰዎችን ሀብት እንድታግድ ማለት ነው። ይህንንም እንኳን ሲመልሱ ይህንን አናረጋግጥም አናስተባብልም ሲሉ በአደባባይም የምንናገረው ነገር አይደለም ሲሉ የገለጹት እና በአጠቃላይ ከኢትዮጵያ መንግስት ጋር በተለይ ወቅታዊውን ሁኔታ በተመለከተ እየተስማሙባቸው ነጥቦች የተደረሰ ስምምነት ስለመኖሩ ተጠይቀው የሰጡት ማብራሪያ የለም። አዲሱ
እስክንድር መልካም፣ በኢትዮጵያ እንዲሁም ደግሞ በንዑስ አህጉሩ ጉዳዮች የዩናይትድ ስቴትስን የተለየ ትኩረት ያሳየው ጉዟቸው ክብደት ያህል ተከታታይ ዘገባዎች እንደሚኖሩ እንገምታለን። በጉዳዩ ላይ በርከት ያሉ ዘገባዎች ከአሁን በፊትም ቀድመዋል። የመጨረሻውን አጠር አድርገህ የምትመልስልን ጥያቄ ልወርውር። ጅቡቲና ኤርትራ ቀጣይ የጉዟቸው መዳረሻዎች ናቸው። ሌሎች ሀገሮችንም ያካተተ የስድስት ሀገራት ጉዞ የሚጠቃለልበት ከኤርትራ ጋር የነበራቸው ግንኙነት ዩናይት ስቴትስና ኤርትራ የነበራቸው ግንኙነት ከኢትዮጵያ ጋር ካለው ጠንከር ያለ ግንኙነት አንጻር ሲታይ ብዙ የተባለለት ለረጅም ዓመታት ተቋርጦ የቆየም እንደመሆኑ እንግዲህ በእሳቸው ደረጃ የመጀመሪያው ሰው ናቸው። ከእሳቸው ቀደም ብሎ በተጠባባቂው የጉዳዩ ተጠሪ ሄደው ጎብኝተዋል። ምንድን ነው የሚጠበቀው ከኤርትራ ጋር ባላቸው ግንኙነት ከዚህ ቀደም ከነበረው ሁኔታ አንጻር?
እንግዲህ ይሄ በተደጋጋሚ የተነሳላቸው ጥያቄ እንዲያውም ይሄ ነበር አሉላ፣ አሁን ማምሻውን በአሜሪካ ኤምባሲ በሰጡት መግለጫ ላይ ማለት ነው። ከኤርትራ ጋር ያለውን ሁኔታ በተመለከተ ከአሁኑ ብዙ መናገር እንደማይፈልጉ እዛው ሄደው ሁኔታዎችን መመልከት እንደሚችሉ ገልጸዋል። ነገር ግን የሀገራቸው ፍላጎት ከኢትዮጵያ ጋር ያላት አይነት የሞቀ ግንኙነት ከኤርትራ ጋርም እንዲኖራት መሆኑን ተናግረዋል። ሙሉ ዲፕሎማሲያዊ ግንኙነት መመስረት፣ አምባሳደር መሾም የመሳሰሉት ጉዳዮች ግን በአንድ ጊዜ የሚተገበሩ እንዳልሆኑ የተለያዩ ደረጃዎች እንደሚኖሯቸው ነው የገለጹት። ከኤርትራ ጋር እዛ ሄደውም በተለያዩ ጉዳዮች ላይ ከኤርትራ መንግስት ባለስልጣናት ጋር እንደሚነጋገሩ ገልጸዋል። ከ1999 እስከ 2000 ዓመተ ምህረት ድረስ እንግዲህ ቲቦርናጅ በኢትዮጵያ አምባሳደር ሆነው አገልግለዋል፣ አሜሪካ አምባሳደር ሆነው። በዚያን ጊዜ ከኢትዮጵያ ኤርትራ መሄድ አይቻልም ነበር። የኔ ረጅም ጊዜ ምኞት የነበረውን በኢትዮጵያ አየር መንገድ አማካኝነት ከአዲስ አበባ አስመራ መሄድ ነበር። ያ ምኞት ተሳክቷል። አሁንም ከጅቡቲ እንደተመለስኩ በዛ መንገድ ነው ወደ አስመራ እንሄደው ብለዋል። ያሳደረባቸውን ተስፋ ገልጠዋል። ነገር ግን ቀደም ሲል እንዳልኩት አምባሳደር ተብሎ ትሾማላችሁ ወይ? ዲፕሎማሲያዊ ግንኙነት ወዲያው ይመሰረታል፣ ሙሉ ዲፕሎማሲያዊ ግንኙነት ማለት ነው ተብለው ተጠይቀው ደረጃዎች ይኖሩታል ሲሉ ነው የገለጹት። አሉና
መልካም እስክንድር፣ እንግዲህ ቀደም ብለን እንዳልነው ጉዳዩ የተለየ ትኩረት የሚሻ ነው እና ተከታታይ ዘገባዎች እንደሚኖሩ ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዜር ይስጥልን።
እግዜር ይስጥልን።
አመሰግናለሁ። አሉላ ማብስ
ወደሚቀጥለው ዘገባ እናልፋለን። ኢህአደግ በህገ ወጥነትና በአምባገነናዊነት ያዋቀራቸው የመስተዳድር አከላለሎች ዛሬ ለተፈጠረው የመለያየት ስሜትና ግጭቶች ዋነኛ ምክንያቶች ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። ቀደም ሲል ዜናው ላይም እንደገለጥ ነው መንግስት ለዚህ ችግር አፋጣኝ መፍትሄ እንዲፈልግም አሳስቧል። ህዝቡ በክልሉ ለተፈጠሩ ችግሮች ዘላቂ መፍትሄ በመንግስትና በህግ አግባብ እንዲታገልም ጥሪ አቅርቧል። መለስካቸው አማ ነው ዘገባውን የላከልን።
ፓርቲው ባሰራጨው የጽሑፍ መግለጫ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች ከአስተዳደር የወሰን ክልሎችና ከማንነት ጥያቄዎች ጋር ተያይዘው በሚነሱ ግጭቶችና በሚደርሰው ጉዳት ላይ ትኩረቱን አድርጓል። ለግጭቶቹና ለሚደርሰው ጉዳትም የኢህአዴግ ስርዓት የወለደው ህጋዊ መሠረትና ወጥነት የጎደለው የክልል አደረጃጀት ነው ሲል ገና ከርዕሱ ፖለቲካዊ ስርዓቱን የችግሩ መሠረት ያደርገዋል። በመቀጠልም የኢህአዴግ ስርዓት ከነበረው አምባገነናዊ አመለካከት በመነሳት በግብታዊነት የወሰናቸው ህጋዊ መሠረት የሌላቸውና ወጥነት ያጡ የመስተዳድር አከላለሎች ዛሬ ለተፈጠረው አለመቻቻልና የመለያየት ስሜት ዋነኛ ምክንያቶች ናቸው ሲል ክሱን ያጠናክራል። በተለይ በደቡብ የሀገሪቱ ክፍል እየታዩ ያሉ የአስተዳደር መዋቅር ለውጥ ጥያቄዎች መነሻው ሕገ መንግሥቱ ጸደቀ ተብሎ በሥራ ላይ ከመዋሉ በፊት በሽግግሩ ወቅት የነበረውን አከላለል በቀድሞ ጠቅላይ ሚኒስትር በአቶ መለስ ዜናዊ ትእዛዝ ብቻ ፈርሶ አሁን ባለው መልኩ በመዋቀሩ እንደሆነ መግለጫው ያስታውሳል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን የመግለጫውን አባባል ለቪኦኤ በይበልጥ አብራርተዋል።
እንግዲህ ሕገ መንግሥታዊ ይዘት የተባለው ለችግሮቹ መፍትሄ በሕገ መንግሥቱ መንፈስ ስር እየተመለሰ አይደለም ለማለት ነው እንጂ አወቃቀሩ ላይ ሕገ መንግሥታዊ ግድፈት አለ የምለው በተለይ አንዳንድ ምሳሌ ወስዶ ቀድሞንም በሕገ መንግሥቱም ይሄ ብሔር ብሔረሰብን ብቻ መሰረት አድርጎ ይከለላል የሚለው መንፈስ ያ በሕገ መንግሥቱም ቢሆን ስህተት ነው። ለምንድን ነው አሁን ወደ 50-60 ብሔር ብሔረሰቦች ያሉበት ደቡብ በአንድ ላይ ተደርጎ ነው አንድ ክልል የተባለው? ስለዚህ ይሄ ራሱ ኤክሰፕሽን ይሄ ልዩ መሆን የቀረውን ብሔር ብሔረሰብን እና ቋንቋ መሰረት አድርጎ ይካለላል የሚል ሕገ መንግሥታዊ መንፈስ የጣስ ነው። ለምሳሌ ደቡብን ያካለሉበት አግባብ ማለቴ ነው።
ፕሮፌሰር በየነ አክለውም በሽግግር ወቅት በደቡብ ክልል ተዘርግቶ የነበረው የአምስት ክልሎች አወቃቀር ተመሳሳይ ባህልና ቋንቋ ያላቸውን ሕዝቦች በአንድ ላይ ያቀፈ እንደነበረ ያስታውሳሉ። አክለውም
እና እኛ ከዚህ በፊትም ስናቀርብ የነበረው ያ በደቡቡ የነበረው አምስቱ ክልሎች አንድ ወጥቶ ነው አንድ ላይ መተዳደር፣ አንድ ላይ ልማት፣ አንድ ላይ ሌላው ነው ለማቀፍ እየቻሉ ያለፈ 27 ዓመት ያህል ቢቆዩ ኖሮ ዛሬ እያንዳንዱ ክልል እያንዳንዱ ዞን ክልል ሊሆን የሚለው ጥያቄ አይነሳም ነበር ለማለት ነው የፈለግነው።
የኢሶዴፓ መግለጫ እነዚህ በሀገሪቱ የተለያዩ ክፍሎች ወሰንን መሰረት በማድረግ እየተፈጠሩ ያሉ ግጭቶች የሰዎች ሕይወት ባያሌው የሚጠፋባቸው ንብረት የሚወድምባቸው ሆነው ሳለ መንግሥት በቂ ትኩረት አልሰጣቸውም ይላል። በሌላ በኩል ደግሞ ሕዝቡ እንዲታገስ ይጠይቃል። ቪኦኤ ሁለቱ የሚጋጭ አባባል አይደለም ወይ የሚል ጥያቄ ለፕሮፌሰር በየነ ሰንዝሮላቸው ነበረ።
እንደዚህ አይነት ከፍተኛ የሆነ ሰቆቃ በሕዝብ ላይ እየደረሰ ሕዝቡንም ተረጋጉ መፍትሄ እስከሚፈለግ ድረስ መርታችሁ ያስቀመጣችሁት መንግስት እስከምቋቋም ድረስ መንግስትንም ደግሞ የዚህ አይነት ሰቆቃ ህዝብ ለህዝብ ፍጅት እንዳይሆን ያለ አቅሙን ሁሉ ተጠቅሞ መገላገል አለበት። ኦኬ፣ አንጻራዊ ሰላም ማምጣት አለበት። እነዚህ ነፍስ ገዳይ የሆኑትን መቅጣት አለበት የሚል መልእክት ነው ማስተላለፍ ፈለግ ነው።
በጣም አመሰግናለሁ ፕሮፌሰር በየነ ጴጥሮስ ለትብብሮ።
እሺ፣ ለተሰጠኝትን አመሰግናለሁ።
መለስካቸው ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻዊ መጽሔቱ ርዕስ ነው የምንሻገረው። የአክሱም በዓል በዛሬው ዕለት በድምቀት ተከብሯል። ክብረ በዓሉ ከ21 ዓመታት በኋላ ለመጀመሪያ ጊዜ ኤርትራውያን የተገኙበት መሆኑን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽብሀ ተከታዩን አድርሶናል።
<Sess->
በየአመቱ ህዳር 21 በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች የሚከበር የአክሱም ጽዮን በዓል በዛሬው ዕለት በአክሱም ከተማ በድምቀት ተከብሯል። በበዓሉ ከግማሽ ሚሊዮን በላይ አማኞችና ጎብኚዎች እንደተሳተፉበት የከተማው አስተዳደር አስታውቋል። ከ21 አመታት በኋላ ደግሞ ኤርትራን ለመጀመሪያ ጊዜ በበዓሉ ተሳትፏል። በበዓሉ አከባበር ያገኙዋቸው ኤርትራን
ሰው በሰው ጋር ሲጣላ ደቂቃ ነው የሚወዝበት፣ ለሰላም ግን አመታት ነው የሚወዝብን እና ይሄ አመታት የወሰደብንን ሰላም በጸሎትና በጾም እንያዘው። የእውነት እኔ አዲስ አበባ ነው የነበርኩት፣ የተወለድኩት ከ20 ዓመት በኋላ ነው ወደ አዲስ አበባ የተመለስኩትና አክሱምን እንደዚህ አልጠበኩም።
በጣም ጥሩ ነው፣ በጣም የሚመሰገን ነው። ለሚመጣ አመት እንደዚህ ያደርሰን።
ከአዲስ አበባ በዓሉን ለማክበር የመጡት ተሳታፊዎችም እንደተናገሩት በየአመቱ እየደመቀና በበዓሉ የሰው ብዛትም እየጨመረ መጥቷል ይላሉ።
በየአመቱ በጣም ለየት ያለ ነው። የሚገርም ነገር የሚቀንስ መስሎን ነበረ። ምክንያቱም ካለው ሲቹዌሽን ጋር ትንሽ የሆነ ክፍተት የሚፈጠር መስሎ ነበረ። ነገር ግን ለሆል ኢትዮጵያ ማለት ይቻላል ገብቷል። አሁን በጎንደር በኩል የመጡ መኪኖች ብዙ አይቻለሁኝ፣ ማረፊያቸው አካባቢ ብዙ ይቻለሁ።
አክሱም ለየት የሚያሰኘው ነገር አለ። አክሱም ርዕሰ አድባራት ወገዳማት የሚለው ስያሜ ተሰጥቷት የምትመራ ወይንም የምትጠራ መሆኗን ይሄ ግልጽ ነው። ሊቃውንቶች ያው እንደምታዩቸው እዚህ የቅዱስ ያሬድ ዜማ ለዓለም የሚያስተላልፉት ቃለ እግዚአብሔር እንደመሆኑ መጠን ድምቀቱ ውበቱ ምንጊዜም በአመት በአመት አልለይም። ደግሞ ዘንድሮ በተለይ በተሻለ ሁኔታ ነው የታየው። የህዝብ ብዛቱ በጣም አሪፍ።
የአክሱም ከተማ ነዋሪ የሆኑት አቶ ፈረደ ታደሰ የተባሉት በበኩላቸው በዓሉን ለማድመቅ በከተማዋ አራቱ አቅጣጫዎች ለሚገቡ እንግዶች ነዋሪዎቹ የምግብና የመጠጥ መስተንግዶ ማቅረባቸውን ይናገራሉ።
አክሱም ጽዮን በዓል አከባበር የ2011 ዓ.ም ለየት የሚያደርገው ነገር ቢኖር ኤርትራውያን ወንድሞቻችን ከ20 ዓመት በኋላ እዚህ ተገኝቶ በዓሉን ማክበራቸው ነው። እንዳያችሁት እነዚህ ኤርትራውያን ወደ በዓሉ ሲገቡ ቀጤማ ይዘው በመነስነስ ደስታቸውን በመግለጽ ከኢትዮጵያ ወገኖቻቸው ጋር መተቃቀፍ ደስታቸውን ሲገልጹ ነበር።
በበዓሉ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የአክሱም ጽዮን በዓል በተሻለ መልኩ በማስተዋወቅና በማልማት ለቱሪዝም በመዋል ዜጎች የሚጠቀሙበትን እድል ለመፍጠር መንግስታቸው እንደሚሰራ ተናግሯል። ኤርትራውያን ከብዙ ዓመታት በኋላ በበዓሉ መገኘታቸው ደስታቸውን የገለጹ ምክትል ርዕሰ መስተዳድሩ በትግራይ ክልል ኤርትራውያን በነጻነት እንዲሰሩና እንዲንቀሳቀሱ የክልሉ መንግስት እንደሚያግዛቸውም ገልጸዋል። ንግግራቸው ወቅታዊ ሀገራዊ ጉዳይም ያካተተ ነበርም።
ሁሉና ብሔር ብሔረሰባትን ህዝብታዊን ተዋበርና ብሔር ምስብር እናጋጭ
የኢትዮጵያ ብሔር ብሔረሰቦች ሁሉ ተባብረን እኛን እያጋጩ ሰላማችንን የሚያውኩ ፌዴራላዊ ሥርዓታችንን ለማፍረስ የተሰማሩ ኃይሎችን ሥርዓት ልናስይዝ ይገባል። የሕዝባችን ምኞት የሆነው ሰላም፣ ልማትና ዲሞክራሲ እንዲነግስ ትልቅ ትግል ማድረግ አለብን። እያንዳንዱ ኢትዮጵያዊ ከስሜታዊነት ወጥቶ በየተሰማራበት የሥራ ዘርፍ ውጤታማ በመሆን ለሀገሩ ግንባታና ለሐቅ ይቁም።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም ያሰሙት ንግግር ስለ ሰላም የሚሰብክ ነበር።
የመተዛዘን ሀገር፣ የመረዳዳት ሀገር ናት ሀገራችን ኢትዮጵያ። አሁን እያየነው ያለነው ግን ብዙ መጥፎ ነገር ታይቶ ተሰምቶ የማይታወቅ ለህዝብ ኢትዮጵያ እየተደረገ ያለው ችግር በጣም ከባድ ነው። ሰው በሀገሩ እየተሰደደ ነው። ሰው በሀገሩ ብረቱ እየነደደ ሕይወቱ እየጠፋ እየተፈናቀለ በችግር ላይ ነው ያለው። ስለዚህ ሕዝበ ኢትዮጵያ ሁሉ ይህንን ጉዳይ ከኢትዮጵያ ማራቅ አለበት። የኤርትራ ምዕመናን ሲገቡ ቀጠማ ይዘው እንደገቡ አይቻለሁ። ይህ ቀጠማ የሰላም ምልክት ነው፣ ፍቅርና የአንድነት ምልክት ነው። እና ስለዚህ ፍራውያን ወገኖቻችን እህቶቻችንና ወንድሞቻችንን እግዚአብሔር ይባርካቸው።
ለአሜሪካ ድምፅ ሙልጌታ አጽባህም አክሱም።
ሙልጌታ አጽባህን እናመሰግናለን። አድማጮች፣ እዚህ ግድም በሙዚቃ ፋታ እንወስድና የአርብ ምሽት ዝግጅታችንን እንዘልቃለን። ታዲያ ድምፃዊው ሙዚቃ ስልቱ ያስታውቅ ይሆናል። አዲሱ የድምጻዊ በእሁድ ምሽት ዝግጅታችን የተወሰኑ ሙዚቃዎችን እያጫወትን የምናስተዋውቀው ነው። በራዲዮ መጽሔት የቅምሻ አይነት ነው እዚህ ጋር
የምናሰማው።
ሮፍታን የኤሌክትሮኒክስ ዜማ ነው የሚጫወተው። እስኪ እንስማው። ቦርም የማይኩ ድንገት እንደተቆረጠ አይቶ አቀናባሪ መልሶ እየሰጠኝ ነው። የተለያዩ የኢትዮጵያ ወጥ የሆኑ ዜማ ስልቶችን ኤሌክትሮኒክ ከተባለው ዘመንኛ ሙዚቃ ስልት ጋር ለኢትዮጵያ እንግዳ ነው ያዋሃደበትን እየገለጽኩ ነበር። ለሙዚቃው እንመለስ። ናንን ነበር ከሀገርኛው የኢትዮጵያ ባህላዊ አጫዋቶች በኦሮምኛ ዘፈን አጫዋት ዜ ያቀናበረውና ያቀነቀነውን እንደ ቀነኒሴ የተሰኘውን ስልቱን የሰማንለት። በእሁድ ምሽት በርከታ ግን ዜማዎቹን እናጫውታለን። ከእሱ ጋር የምጫወት ቀጠሯችን እንዘልቃለን። አሁን ታዲያ አዲሱ ዜማው ያስወጣህ አይመስልም።
ዜማው የኦሮምኛ ነው፣ ግን በኦሮምኛ የዘፈኑን ስም ርዕስ ታውቃለህ? ምን እንደተጫወተ
ትርጉሙ ንገረኝ እስቲ። የዘፈኑን ርዕስ
አልነግርህም። ፈተና ነው።
ቀጠሮ ይዘናል። እንግዲህ አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ርዕሰ ወሬዎችን ባጫጭሩ።
እድሜያቸው ለዩኒቨርሲቲ ብቁ ከሆኑ የደቡብ ኮሪያ ወጣቶች ገሚሱ ያህል የሁለቱን ኮሪያዎች ውህደት እንደሚደግፍ ተገለጠ። ይህ የተገለጠው ብሔራዊ ምክር ቤት የውጭ ጉዳዮችና የአንድነት ኮሚቴ አዲስ ባወጣው የሕዝብ አስተያየት መለኪያ ሰንጠረዥ ላይ ነው። የአውሮፓውያኑ ህዳር ማብቂያ ላይ የወጣው የሕዝብ አስተያየት ከአንድ ሺህ በላይ የአገሪቱን የዩኒቨርሲቲ ተማሪዎች ያካትታል። ጥናቱ የተደገፈው በ52.8% መሆኑም ታውቋል። በደቡባዊ ምዕራብ ዩናይትድ ስቴትስ ኒው ሜክሲኮ ውስጥ የሚገኘው የሳንታ ፌ የሮማ ካቶሊካዊት አህጉረ ስብከት በርካታ ወሲባዊ ቅሌቶች ውስጥ በሚገኝበት በአሁኑ ወቅት የገንዘብ ኪሳራ ጥበቃ እንዲደረግለት አመለከተ። የሳንታ ፌ ሊቀ ጳጳስ አባ ዮሐንስ ዌስተር በዛሬው ቀን ይፋ ባደረጉት መግለጫ የአሁኑ አንገብጋቢ አጀንዳችን የወሲብ ወከባ ሰለባዎችን መርዳትና ሊደረግላቸው በሚገባ የሞራል ካሳ ላይ መረባረብ ነው ሲሉ ተናግረዋል። የካናዳ፣ የሜክሲኮና የዩናይትድ ስቴትስ መሪዎች በዛሬው ዕለት አዲስ የሰሜን አሜሪካ የንግድ ትብብር ተፈራረሙ። ሶስቱ መሪዎች የተፈራረሙት በአርጀንቲና የጂ 2 ጉባኤ ላይ ለመካፈል በሄዱበት ጊዜ ነው ተብሏል። ዜናው አበቃ።
አዲሱ እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የዕለት አርብ ምሽት አስተናጋጆቻችሁ አሉላ ከበደና
አዲሱ አበበና ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ጀምረናል እንዳዳመጣችሁት። አሁን ወደ ምሽቱ ቅንብር ክፍል
አዲሱ ለኔ ለቀቅልኝ ይመስላል ማስተዋወቁን ተራይ ነው። እሺ አመሰግናለሁ። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች በሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ በእነኚህ አካባቢዎች ታስሮ የነበረ ወጣት ተናገረ። በመግቢያችን እንደገለጽ ነው የኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ እንደነበርና ምንም በማያውቀው ጉዳይ ወደ ማሰቃያ ቦታዎቹ ተወስዶ ስቃይ እንደተፈጸመበትም ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ 2 ወር መሆኑን መቆጠሩን ገልጧል። ከእስር በመለቀቁ ደስታ እየተሰማው፣ ትልቁ ደስታው ግን ቀደም ብሎ እንደገለጸው ከትክክለኛ ያለው ፍትህ እንደሚጠብቅ ነው የተናገረው። ጽዮን ግርማ ዝርዝሩን ይዛለች።
ካባ መርጋ ገመዳ የ31 ዓመት ወጣት ነው። ታሪኩን እንደነገረን የተወለደው ወለጋ ውስጥ ነው። በሐረማያ ዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በድሬዳዋ የኢትዮ ቴሌኮም ቅርንጫፍ ውስጥ ተቀጥሮ ይሰራ ነበር። ከዛም ወደ ሶማሌ ክልል የዝውውር ማስታወቂያ ሲወጣ ተወዳድሮ ወደዚያው አመራ። 2 ዓመት ከዋና ከተማ ውጪ፣ 2 ዓመት ደግሞ ጅጅጋ ከተማ ውስጥ ከሰራ በኋላ በ2010 ዓ.ም ጳጉሜ ወር ላይ ከስራ ሲወጣ ተይዞ ወደ ማሰቃያ ቦታ መወሰዱን ይናገራል።
ሰራበት መሳሌ ፊት ለፊት አማራ አካባቢ አንድ ትልቅ ቤታለች። ቤተሰብ 4 ሰው ነው በብዛት መያዝ የሚችለው። መሰራተኛ የለም፣ መግዛ ብቻ ነው ያለው። አንደኛ እሱ ነው። በመናሪያ ስም ነው የሚሰራው። ይህ ቤቱ ብዙ ሰው አለሚያውቅ ብዙዎቹ የሚያውቁ አይመስለኝ። ግን እዚጋ ከተማ መናሪያ ፊት ለፊት አንድ ሴቶች የሚያስገድዱበት ከክፍለ ሀገር መጣ ሰው እንደአጋጣሚ ማስታወቂያችን ለንደንቻ እንደዛ ቦታ ላይ ሲመጣ እዛው አስገድቶ ነው እንደፈለገ የሚያደርጉት። ከክፍለ ሀገር መጡና ነጋዴዎች ከጣምነቱ ስዛቢ ወቅት ስለሆነ እዛ ሰዎች የሚደረግበት አንድ መመሪያ አካባቢ አንድ ወይ ቤት አለች። አንድ ቤቶች ንሶ ነች። ሁለተኛ ደግሞ ቀበሌ 12 ወይ ቤት እንባላለ የከተማ እንጂጋ ከተማ ቀበሌ 12 ላይ አንድ ማረሚያ ቤት አለ። እዛ ሚታስቶች እሱም ቀዳሚ ትምህርት ነው። ሁለተኛ ላይ ቀበሌ 04 ያን አስቸጋሪ ወይን ቤት ነው። አራተኛ ላይ አሚያ ባል ወይን ቤት አለ። አምስተኛ ላይ የመጨረሻው ጀንጦ ጋርደን የሚባል ትልቁ
ካባ በጅጅጋ ውስጥ 5 የተለያዩ እስር ቤቶች እንዳሉ እርሱ ግን እስር ቤት ሊላቸው እንደማይችል ይገልጻል። ማሰቃያ ቦታዎች ናቸው ይላቸዋል። ከሁሉም ሃቫናና ጄል ኦጋዴን የሚባሉት ለመናገር ከባድ የሆኑ ቦታዎች ናቸው ይላል።
በእስር ቤት ቆይታው ከእርሱ ውጪ ብዙ ወጣቶች ሲሰቃዩ የአይን እማኝ እንደነበር ነግሮናል። በተለይ ሃቫናና ኦጋዴን በተባሉት ቦታዎች በሚፈራረቁ የጸጥታ አካላትና ያልታወቁ ሰዎች የሚደፈሩ ሴት እህቶች ድምጽ ጩኸታቸው እስካሁን እየረበሸው እንደሆነም ይገልጻል። በእስር ቤቶች ውስጥ ሴቶችን እግር ከማሳጠብ ጀምሮ እስከ ሞት የሚያደርስ ስቃይ ተፈጽሟልም ብሎናል። እስር ቤት ውስጥ አርግዘው የወለዱም አሉ ብሏል።
ከነበሩት አሰቃቂ የምርመራ መንገዶች የተወሰኑት ተፈጽሞብኛል ብሏል።
ቀዝቃዛ ውሃ ውስጥ እጄና እግሬን ከኋላ ሰው ድንጋይ የሚለጭ ነው እዛ ውስጥ ያታደገኛል። አንዳንድ ጊዜ ደግሞ ገልግጦ እጄና እግሬን ከኋላ ሰው አዘግቆም ዛፍ ላይ የታሰረ ብረት አለ በብረት መረሻ ሸነት አድርጎ እዛ ላይ ያንጠለጥሉሃል። ከዛም ሰውነት ጋር ያለህን ግንኙነትህን ወይ ደግሞ ከጅዋ ያወራህን ወሬ በሙሉ እንድትነግረን እፈልጋለሁ ብሎ ሪከርድ ያደርጋሉ። በዛ ደግሞ ጠዋት ፍርድ ቤት ያቀርባሉ። እንደዛ ብለዋል በማለት እኛ
ያልተኔ ያልነገርኳቸው መላቃች ወሬ እንድሰብ እያደረጉ ተዋር ፍርድ ቤት ያቀርባሉ።
በእንደዚህ አይነት የማሰቃየት ተግባር ያገኙትን ቃል ፍርድ ቤት አቅርበው ከኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ እና ከኦነግ ጋር ተገናኝቼ ወንጀል እንደፈጸምኩ በማድረግ ፍርድ ቤት አቀርበው 12 ዓመት ተፈረደብኝ ይላል። ምርመራው እና ስቃው ከባድ ስለሆነ ምን እንደተናገርኩ አላውቅም ነበርም ይላል።
ወይኔ ቤት ውስጥ እንትገጋጅ ጉድጓድ አለ። ሴት ቆፈረ የቆሻሻ ማጣሪያ ብሎ ነው መሰለኝ አላማው የተሰራው። እነሱ ግን እንደሽንት ቤት ይጠቀማሉ። እሱ ቤት በተለያየ አቅጣጫ ነው ሰው ይስፋሽ ልዛ የሚሄደው እና እዛ ውስጥ ይከተሻል። እዚና ግን ወደኋላ ቀጥስ አድርጎ አስለውት ነው ወደዛ ሲወስዱ የነበረው። እዛ በጀመራን
አሁን ከስር ተለቋል። ወደ ስራው ለመመለስ ከፍተኛ ጥረት አድርጎም አዲስ አበባ የሚገኘው የመስሪያ ቤቱ ቅርንጫፍ ከሁለት ወራት በፊት ስራ እንደተመለሰ ገልጾልናል። በእግዚአብሔር ላይ ተስፋ እንዳለውም ይናገራል።
አሁን እንግዲህ እግዚአብሔር ስካኖርሽ ድረስ ነው ያለው ተስፋ የለም ነው ምን ፈጠር አታቂ ምዛለም ላይ ስካለ መልካም ነገር እንዳለ መጥፎ ነገርም አለ። ለዛውም ደግሞ አሁን እንግዲህ ያሳለፍኳቸው መጥፎዎች አሉ። በነጻነት ስለሆን ደስ ይላል። ኢንደስ እንደኛል ነገር ይሄ ነው።
ከዚህ ቀደም ልክ እንደ ሞቱት ነን በሚል ስለዚህ እስር ቤት ሪፖርት ያወጣው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ታሳሪዎችን በማኝነት ጠቅሶ በዚህ እስር ቤት ያልተፈጸመ ስቃይ የለም ብሎታል። አዲሱ የክልሉ ፕሬዝዳንት አቶ ሙስጠፋ ዑመር ሰሞኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር እነዚህ እስር ቤቶችን ባዶ አድርገው አሳይተዋቸዋል። ምክንያታቸውም በዚህ እስር ቤት ውስጥ እስረኞችን ሲያሰቃዩ የነበሩ ሰዎች የአሜሪካ ዜግነት ጭምር ያላቸው ናቸው ብለዋል። ካባም በአሁኑ ሰዓት የወቅቱን የክልሉን ፕሬዝዳንት ጨምሮ ወንጀሉን ፈጽመዋል የተባሉ ሰዎች ፍርድ ቤት እየቀረቡ እንደሆነ አስታውሶ በዚህ ወንጀል የተሳተፉ ሁሉ ሌሎችም ፍርድ ቤት ቀርበው ፍትህ ማግኘት ቢቻል የሱ ብቻ ሳይሆን በዛ እስር ቤቶች ግፍ የተፈጸመባቸው ሰዎች ደስታ እንደሚሆን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ስለዚህ እስር ቤት ሲናገሩ በእስር ቤቶች ውስጥ እስረኞች ከአንበሳና ከጅብ ጋር ጭምር ታስረው እንደሚገኙ መግለጻቸው አይዘነጋም። በወቅቱ አሁን በእስር ላይ የሚገኙት አቶ መሐመድ አብዲ ኢሌ በቅጽል ስማቸው የሚታወቁት በዚህ እስር ቤቶች ውስጥ እንደዚህ ያለ ነገር አይፈጸምም ብለው ማስተባበላቸው ይታወሳል። ነገር ግን ሰሞኑን ወደ ስፍራው የተጓዙት የአሜሪካ ድምጽ ጋዜጠኛን ጨምሮ እስር ቤቶቹ የተለየ ስፍራ፣ በተለይም ደግሞ ሴት ልጆችን ለመድፈሪያ የሚሆን የተለየ ስፍራ ተዘጋጅቶ በአይኑ ማየቱን፣ ጉድጓዶቹን መመልከቱን ከትላንትና በስቲያ በነበረው ዘገባችን እንዳስደመጥናችሁ ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ አዳነች በየሳምንቱ አርብ ወደምታቀርበው ቅንብር እናልፋለን።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በአየር ትራፊክ መተላለፊያ ማዕከልነት ዱባይን አልፋ መሄዷ ተነገረ። በመጪው መስከረም ወር ደግሞ ሳተላይት እንደምታመጥ ተገለጸ። በኢትዮጵያ የሕዝብ ቆጠራ እንደሚደረግ ታወቀ። በአፍሪቃ ህብረት የወሲብ ማዋከብና ሙስና እንዳለ ተዘገበ። አፍሪቃ ውስጥ ሩሲያና ቻይና አሜሪካን እየተኩናቸው ተባለ። የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው።
ኢትዮጵያ ወደ አፍሪካ ሀገሮች የሚጓዙ ተሳፋሪዎችን መተላለፊያ መስመር በመሆን ዱባይን አልፋ መሄዷን፣ ይህ ደግሞ የኢትዮጵያ አየር መንገድ የመስፋፋት ጥረት ስኬት ማግኘቱን እንደሚያሳይ ሮይተርስ የዜና አገልግሎት ዘግቧል። ፎርወርድ ኪዝ የተባለው የጉዞ ጉዳይ አማካሪ ተቋም ባለፈው ረቡን በገለጸው መሰረት በአዲስ አበባ አውሮፕላን ማረፊያ በኩል ከሳራ በመለስ ወዳሉት ሀገሮች የሚተላለፉት የተሳፋሪዎች ብዛት በቀጣይነት ለአምስት ዓመታት ያህል እየጨመረ ሄዷል። በያዝነው ዓመት ታዲያ ዱባይን በልጧል። ዱባይ ወደ ክልሉ በሚተላለፉ የረጅም ጉዞ ተሳፋሪዎች ማዕከልነት ከዓለም ከፍተኛ ብዛት ያለው ዝውውር ካለባቸው የዓለም አውሮፕላን ማረፊያዎች አንዱ ነው።
በቀን 17 ሚሊዮን በረራዎችን የሚመዘግበው የበረራ ምዝገባ ስርዓት እንደሚያሳየው ከሰሃራ በመለስ ወዳሉት የአፍሪካ ሀገሮች በአዲስ አበባ በኩል የሚያልፈው መንገደኛ ብዛት እንደ አውሮፓ አቆጣጠር ከ2013 እስከ 2017 ዓመተ ምህረት በነበረው ጊዜ በአራት ዓመታት ውስጥ ማለት ነው በ85 ከመቶ ከፍ ብሏል። በዚያኑ ጊዜያት ውስጥ በዱባይ በኩል የሚተላለፈው ተሳፋሪ ብዛት የጨመረው ግን በ31 ከመቶ መሆኑን ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። በያዝነው ዓመት አዲስ አበባ ያሳየው እድገት 18 ከመቶ ሲሆን ዱባይ ግን 3 ከመቶ መሆኑን ዘገባው ጠቅሷል። ከኤርትራ ጋር የሰላም ስምምነት ከተደረገ ወዲህ የኢትዮጵያ አየር መንገድ ካለፈው ሐምሌ ወር አንስቶ በረራ ቀጥሏል። በያዝነው ወር ደግሞ ለአራት አስርተ ዓመታት ያህል ተቋርጦ የቆየውን ወደ ሶማሊያ በረራ መጀመሩን ሮይተርስ የዜና አገልግሎት ጠቁሟል።
ዩናይትድ ስቴትስ የሚገኝ ኤምኤስኤን ኒውስ የተባለው ቴሌቪዥን ጣቢያ ድረገጽ በዘገበው መሰረት ደግሞ ኢትዮጵያ በመጪው ጥር ወር በሚገባው የአውሮፓውያን አዲስ ዓመት ውስጥ በቻይና እርዳታ የመጀመሪያውን ሳተላይት ወደ ጠፈር የመላክ እቅድ እንዳላት አስታውቃለች። ሳተላይቱ በመጪው ዓመት መስከረም ወር ላይ ከቻይና ይመጥቃል ተብሎ እንደሚጠበቅ አዲስ አበባ ዩኒቨርሲቲ የሚገኘው የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም ማስታወቁን የኤምኤስኤን ኒውስ ዘገባ ጠቅሷል። ተቋሙ ሳተላይት የማምጠቅ እቅድ እንዳለው ያስታወቀው የኢትዮጵያ የሚኒስትሮች ምክር ቤት የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም መመስረትን ከሁለት ዓመታት በፊት ባጸደቀበት ወቅት መሆኑን የኤምኤስኤን ኒውስ ድረገጽ አውስቷል።
ዓለምን የምንዳስሰው ለሕዝባችን ጥቅም ነው በሚል መሪ ቃል የጠፈር ምርምሩን ሥራ የሚያካሄደው የኢትዮጵያ የጠፈር ሳይንስና የቴክኖሎጂ ተቋም ጠፈር ላይ ሆኖ ምድርን የሚዳስሰው ሳተላይት የሚያመጥቀው የሀገሪቱን የአየር ቁጥጥር ብቃት ለማዳበር መሆኑን ዘገባው ጠቁሟል። እስካሁን ባለው ጊዜ በታወቀው መሰረት ሳተላይቱን የመቀየስና የማዳበር ሥራ የሚያከናውነው በ8 ሚሊዮን ዶላር ሲሆን 6 ሚሊዮኑን የምታቀርበው ቻይና እንደሆነች፣ ሳተላይት ማምጠቁን አስመልክቶ ግን የኢትዮጵያና የቻይና ትብብር ምን መልክ እንዳለው አለመገለጹን ኤምኤስኤን ኒውስ ቴሌቪዥን ጣቢያ ድረገጽ አስነብቧል።
ብሉምበርግ የዜና አገልግሎት በበኩሉ ኢትዮጵያ ከአስርት ዓመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ የሕዝብ ብዛት ቆጠራ እንደምታደርግ ዘግቧል። የሕዝብ ቆጠራው አማካሪ ካውንስል 20 ሰዎችን ያካትታል። ከእነሱ መካከል 9 ሚኒስትሮችና የምክር ቤት አፈ ጉባኤ እንደሚገኙባቸው የአገሪቱ የዜና አገልግሎት መዘገቡን የብሉምበርግ የዜና አገልግሎት ጠቅሷል። የሕዝብ ቆጠራው የሚጀመርበትን ጊዜ የዜና አገልግሎት አልገለጽም። የመጨረሻው የሕዝብ ቆጠራ የተካሄደው ከ11 ዓመታት በፊት መሆኑንና የአገሪቱ ሕገ መንግሥት በየ10 ዓመታቱ የሕዝብ ቆጠራ እንዲደረግ እንደሚደነግግ የብሉምበርግ የዜና አገልግሎት አስነብቧል።
ዋሽንግተን ፖስት ጋዜጣ ላይ የወጣ የአሶሺየትድ ፕሬስ ዘገባ እንደሚለው በአፍሪካ ሕብረት ሴቶችን ለወሲብ መጠቀሚያ ማድረግ የተስፋፋ መሆኑን በህብረቱ ውስጥ የተደረገ ምርመራ አሳይቷል። በተለይም ይበልጥ ሰለባ የሚሆኑት ለአጭር ጊዜ ሥራ የሚመደቡት ወጣት በጎ ፈቃደኞች ሲሆኑ በህብረቱ መስሪያ ቤት ለመቀጠር ከፈለጉ የወሲብ አገልግሎት እንዲሰጡ እንደሚጠበቅባቸው የተካሄደው ምርመራ ማሳየቱን ዘገባው ጠቅሷል። የምርመራውን ዘገባ መሰረት በማድረግም የአህጉሩ ህብረት በወሲብ መዋከብን አስመልክቶ ፖሊሲ እንደሚያወጣ ባለፈው ሐሙስ ባወጣው መግለጫ አስታውቋል። ጉዳዩን በሚመለከት ፖሊሲ ባለመኖሩ ነው ሰዎች ስለሚደርስባቸው የወሲብ ወከባ ከመናገር የሚቆጠቡት ሲልም መግለጫው አክሏል።
የአፍሪካ ህብረት በያዝነው ዓመት ምርመራ እንዲካሄድ የወሰነው ወደ 70 የሚጠጉ እንስት ሠራተኞች ምሬት ካሰሙ በኋላ መሆኑን የአሶሺየትድ ፕሬስ ዘገባ አውስቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪ መሐመድ እንዲህ አይነቱ ባህሪ በምንም አይነት አንቀበልም ማለታቸውን ዘገባው ጠቅሷል። ከ80 በላይ ከሆኑ የአፍሪካ ህብረት ሠራተኞች ጋር የተደረገው ቃለ መጠይቅ ጾታዊ ማዋከብ ያለ መሆኑን ከሞላ ጎደል ሙሉ በሙሉ መረጋገጡን ዘገባው ጠቁሟል። የአፍሪካ ህብረት ሰራተኞች በተጨማሪም በድርጅቱ ሙስናና በዘመድ የመቅጠር ተግባር መኖሩን ወንዶቹም ሆኑ ሴቶች አለቆቻቸው አግባብ የጎደለው ጫና እንደሚያደርጉባቸው መግለጻቸውን ዘገባው አክሏል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሺየትድ ፕሬስ ዘገባ ገልጿል።
የኒውስዊክ መጽሔት ድረገጽ ዩናይትድ ስቴትስ አብይ ቦታ የምትሰጠው ሁለት ዋናዎቹ ተቀናቃኞቿን መቋቋም በመሆኑ ከአንዳንድ የአፍሪካ ሀገሮች ወታደሮቿን እንደምታስወጣ ባስታወቀችበት በአሁኑ ወቅት ሩሲያና ቻይና አፍሪካ ውስጥ ወታደራዊ ህልውናቸውን እየጨመሩ ናቸው ይላል። በማዕከላዊ አፍሪካ ሪፑብሊክ በመንግስት ኃይሎችና በተቀናቃኝ አማጽያን መካከል ግጭት በተፋፋመበት በአሁኑ ወቅት ሩሲያ ወታደሮቿንና በግጭቱ ምክንያት ለተጎዱት ሰብአዊ ረድኤት በማቅረብ በኩል ከበፊቱ የበለጠ ሚና እየተጫወተች መሆኗን የኒውስዊክ መጽሔት ድረገጽ ጠቁሟል።
ዩናይትድ ስቴትስና የምዕራቡ ዓለም አጋሮቿ ግን የሩሲያን ጥረት በጥርጣሬ አይን እንደሚያዩ ድረገጹ አውስቷል። የሩሲያ በማዕከላዊ አፍሪካ ሪፑብሊክ መግባትን በሚመለከት ፈረንሳይ በተባበሩት መንግስታት ድርጅት ነቀፌታ ባቀረበችበት ወቅት የሩሲያ የውጭ ጉዳይ ሚኒስቴር አንዳንድ አገሮች የሩሲያ በማዕከላዊ አፍሪካ ሪፐብሊክ መግባት ያስቀናቸው ይመስላል የሚል ምላሽ መስጠቱን የሩሲያ መንግሥት የዜና አገልግሎት ታስ መዘገቡን የኒውስዊክ ድረ ገጽ ጠቅሷል። በዛኑ ቀን ካስፈለገ ለማዕከላዊ አፍሪካ ሪፐብሊክ ተጨማሪ ወታደራዊ ረድኤት ሊቀርብ ይችላል ሲሉ በሩሲያው የውጭ ጉዳይ ሚኒስትር የመካከለኛው ምስራቅና የአፍሪካ ክፍል ረዳት ሚኒስትር ሚሃይል ባግዳኖቭ ለጋዜጠኞች መናገራቸውን የኒውስዊክ መጽሔት ድረገጽ ጠቅሷል።
ሩሲያ በማዕከላዊ አፍሪካ ሪፑብሊክ 175 ወታደሮችና ሲቪል አማካሪዎችን መድባለች። በተፈጥሮ ሀብት የታደለችው ማዕከላዊ አፍሪካ ሪፑብሊክ በድህነት ከሚታወቁት 26 የአፍሪካ ሀገሮች መሃል ትፈረጃለች። በዓለም ደረጃ አሸባሪነትን ለመዋጋት በታቀደው መሰረት ዩናይትድ ስቴትስም በሀገሪቱ ወታደሮች መድባለች። በአፍሪቃ ያሉት የዩናይትድ ስቴትስ ወታደሮች ሶማሊያ ውስጥ አልሸባብን ከመሳሰሉት ጽንፈኛ እስላማዊ ቡድኖች ጋር ከመዋጋት አንስቶ በአህጉሪቱ ዙሪያ እስከ ማሰልጠንና አማካሪነት ሚና ድረስ እንደሚሄድ የኒውስዊክ ድረገጽ ጠቅሷል። የፕሬዚደንት ዶናልድ ትራምፕ አስተዳደር የሩሲያና የቻይና ወታደራዊ ኃይሎች እያየሉ መሄድ እያሳሰበው በመሆኑ ግን ከዋናዎቹ ኃይሎች ሊኖር ለሚችለው ፍጥጫ ለመዘጋጀት ሲል የዩናይትድ ስቴትስ ወታደራዊ ፖሊሲን በአዲስ መልክ ለማጤን መወሰኑን ዘገባው አውስቷል።
የዩናይትድ ስቴትስ መከላከያ ሚኒስቴር በዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ ይሰሩ የነበሩትን አሸባሪነትን በመዋጋት ተግባር ተሰማርቶ የነበሩትን በብሔራዊ መከላከያ ስትራቴጂ መሰረት ቅድሚያ በሚሰጣቸው ተግባሮች እንዲሰማሩ እንደሚደረግ ባለፈው ሐሙስ ያስታወቀውም ይህን መሰረት በማድረግ ነበር ይላል ድረገጹ። በአፍሪካ ኮማንድ እዝ ከተሰማሩት 7200 ወታደራዊ ኃይሎች የሚቀነሱ ከ10% ያነሱ እንደሚሆን መከላከያው ሚኒስቴር ገልጿል። ከነሱም አብዛኛዎቹ ጅቡቲ ውስጥ የተመደቡ ናቸው። ዩናይትድ ስቴትስና ቻይናም የምትገኝባቸው በርካታ ሌሎች አገሮችም ጅቡቲ ውስጥ ወታደራዊ ሰፈሮች አሏቸው።
አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች ለአርብ ምሽት ያቀናበር ናቸው ያዘጋጀናቸው ዝግጅቶች እነኚሁ ናቸው። ከአስተናጋጅ አዲሱ አበበ ባልደረባዬ ጋር አሉላ ከበደን ያስተናገድኳችሁ፣ ንጉሥ ታምሬ በቅንብሩ፣ ቫስኮ ቫለሪ በቴክኒክ ምህንድስናው። ተከታዩ የትግርኛ ስርጭት እስከሚጀምር በዚህ በጀመር ነው በኩል ሰብስቤ ዜማ እንሰናበታለን። መልካም ምሽት፣ ነገ እንገናኝ። Yeah.
Yeah.